ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን ፕሮግራም አሁን ጀመረ።
በዚህ ግጭት ጋር ተያይዞ ኢትዮጵያውያን የአካል ጉዳት እንደደረሰባቸው እና ህይወታቸውም ያለፈ እንዳለ ተገንዝበናል። ይህም እንግዲህ አጠቃላይ ሱዳን ውስጥ ከተፈጠረ ግጭት ጋር ተያይዞ ኢትዮጵያውያን ታርጌት ያደረገ ሳይሆን ያው እንደ ማንኛውም ሲቪሊያን ተባራሪ አደጋ የደረሰባቸው መሆኑን ነው የተገነዘብነው።
በሱዳን የኢትዮጵያ አምባሳደር ይበልጣል አምሮ ናቸው። ዝርዝሩ በእለቱ አብይ ይቀርባል። በሱዳን ለሁለተኛ ጊዜ ከሸፈውን የ24 ሰዓት ተኩስ ማቆም ስምምነት ተከትሎ በጦር ሠራዊቱና በፍጥኖ ድጋፍ ሰጪ ልዩ ኃይሉ መካከል የሚደረገው ውጊያ ለስድስተኛ ቀን ቀጥሎ ውሏል። በዚያ የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞችን ይዞታ ጨምሮ ሁሉና አዳራቸውን እንመለከታለን። በርከት ያሉ በሱዳን የዛሬ ይዞታ ላይ ያሉት ያተኩሩ ዘገባዎች በእለቱ አብይ ርዕስ ተከታትለው ይቀርባሉ። ሐሙስ ሚያዝያ 12 2015 ዓ.ም ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የምታሰማን ቆንጅት ታየ፣ አቀናባሪያችን ኤልያስ አስማረ፣ ኮርኔሊየስ ደግሞ ለስርጭት ምህንድስናው ተሰይሟል። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጅት ታየ ነኝ። በሱዳን ውጊያ ላይ ያሉት ሁለቱ ወገኖች ለ24 ሰዓት ተኩስ ለማቆም መስማማታቸውን ትናንት አስታውቀዋል። ማክሰኞ ዕለት ተመሳሳይ የ24 ሰዓት የተኩስ ማቆም ስምምነት ለማድረግ ተሞክሮ የነበረ ቢሆንም ተግባራዊ ሳይሆን ቀርቷል። ስምምነቱ ለመጣሱ አንዱ ሌላኛውን ወገን ተጠያቂ አድርጓል። ፍልሚያ ላይ ያሉት የሱዳን ሰራዊትና RSF በመባል የሚጠራው የፈጥኖ ደራሽ ኃይል ትናንት ተናጠል ባወጡት መግለጫ በሀገሪቱ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ ለሚደረገው ተኩስ ማቆም ተገዢ እንሆናለን ብለዋል። የተኩስ ማቆሙ ከታወጀ በኋላ ግን አልፎ አልፎ የተኩስ ድምጽ መሰማቱ ነው የተነገረው። በዋሽንግተን የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር ሁለቱም ወገኖች ስምምነቱን እንዲያከብሩ ጠይቀዋል። ሁከቱን አቁመው ወደ ንግግር እንዲመጡም ጠይቀዋል። ትናንት በካርቱም በሚገኘው ወታደራዊ መስሪያ ቤት አካባቢ ከባድ ውጊያ መደረጉ ተዘግቧል። የውጊያ ጀቶች ዋና መስሪያ ቤቱን ለመቆጣጠር በመከሩት የአርኤስኤፍ ኃይሎች ላይ ድብደባ እንዳካሄዱም ተነግሯል። ከተዋጊዎችና ከተማዋን ለመልቀቅ ከሚሞክሩት ውጪ ካርቱም መንገድ ላይ ብዙም ሰው አይታይም ነው የተባለው። ባለፉት 5 ቀናት በተካሄደው ውጊያ 300 የሚሆኑ ሰዎች መገደላቸውን የዓለም የጤና ድርጅት አስታውቋል። በተኩሱ ምክንያትም አስከሬኖች ከመንገድ ላይ ባለመነሳታቸው እንጂ የተገደሉት ሰዎች ቁጥር ከተጠቀሰው በላይም ሊሆን እንደሚችል እየተነገረ ነው። ይህ በዚህ እንዳለ ማራዊ የምትባለው የሱዳን ከተማ ውስጥ ተይዘው የነበሩት 177 የግብጽ የአየር ኃይል ቴክኒሽያኖች ወደ ሀገራቸው መወሰዳቸውን የሱዳን ወታደራዊ ባለስልጣናት ዛሬ ጠዋት አስታውቀዋል። 4 የግብጽ ወታደራዊ ማጓጓዣ አውሮፕላኖች ከዳንጎሎ አውሮፕላን ጣቢያ አሳፍረው እንዳወጧቸው ነው የገለጹት። ግብጻውያን የአየር ኃይል ባልደረቦች ውጊያው በተቀሰቀሰበት ወቅት ሱዳን ውስጥ ስልጠና ላይ የነበሩ እንደሆኑ ነው የሱዳን ባለስልጣናት የተናገሩት። የፈጥኖ ደራሽ ኃይሉም 27 ግብጻውያንን ለቀይ መስቀል እንዳስረከበ ተናግሯል። ሳምንቱን ካርቱም አውሮፕላን ጣቢያ አቅራቢያ እየተካሄደ ባለው ከባድ ውጊያ ምክንያት በብዙ መቶዎች የተቆጠሩ የውጭ ሀገር ሰዎች መውጫ አጥተዋል። በተያያዘ ዜና ወደ 320 የሚሆኑ የሱዳን ወታደሮች ውጊያውን ሸሽተው ወደ ቻድ መሰደዳቸውን የቻድ የመከላከያ ሚኒስትር ተናግረዋል። ወታደሮቹን ቻድ እንደገቡ ትጥቃቸውን አስፈትተን በቁጥጥር ስር አውለናቸዋል ሲሉ የመከላከያ ሚኒስትሩ ዳኡድ ያያ ኢብራሂም ተናግረዋል። ይህ በዚህ እንዳለ በሃሊፋ ሀፍታር የሚመራው የሊቢያ ብሔራዊ የጦር ሰራዊት በሱዳን እየተዋጉ ላሉት ወገኖች ለአንደኛው ድጋፍ እየሰጠ ነው ተብሎ የወጡ ሪፖርቶችን አስተባብሏል። ሁለቱን ወገኖች ለመሸምገል ዝግጁ ነን ብሏል። የመን ዋና ከተማ ሰንዓ ውስጥ ለችግረኞች የገንዘብ እርዳታ ለማደል በተዘጋጀ መሰናዶ ላይ በተፈጠረ መጨናነቅ ቢያንስ 78 ሰዎች ህይወት እንደጠፋ ተዘገበ። የገንዘብ እደላውን ለመቀበል የተሰባሰቡት ሰዎች በተኩስ ድምጽና በኤሌክትሪክ መስመር ፍንዳታ ተሸብረው ሲሯሯጡ በተፈጠረው መጨናነቅ ቢያንስ 78 ሰዎች ሲሞቱ ሌሎች 73 ሰዎች እንደቆሰሉ አማኞችና የሁቲ አማጽያኑ ባለስልጣናት ገልጸዋል። ሁቲዎቹ ታጣቂዎች እርዳታ ለመቀበል የተሰበሰበውን ህዝብ ለመቆጣጠር ወደ ሰማይ የተኮሱት ጥይት የኤሌክትሪክ መስመር በመምታቱ ፍንዳታ እንደተከተለ የዓይን እማኞቹ ተናግረዋል። ሁኔታው በፈጠረው ፍርሃት ብዙ ሴቶችና ህፃናት ያሉባቸው በርካታ ሰዎች ሲሯሯጡ መረጋጋታቸውን ነው እማኞቹ የገለጹት። በማህበራዊ መገናኛ ላይ በተሰራጩ ቪዲዮዎች መሬት ላይ የወዳደቁ አስከሬኖችና ድረሱልን እያሉ የሚጮሁ የተጎዱ ሰዎች እንዲሁም ለመርዳት የሚሞክሩ ሰዎች አሳይተዋል። የሁቲ አማጽያኑ የሀገር አስተዳደር ሚኒስቴር እንደተናገረው አደጋው የደረሰው ነጋዴዎች ከተማዋ መሃል ባሰናዱት የእርዳታ እደላ ላይ እርዳታ ለመቀበል በመቶች የተቆጠሩ ችግረኞች እንደተሰባሰቡ ነው። ሚኒስቴሩ በኢዳል ፈጥር በዓል ዋዜማ ለደረሰው ለዚህ አደጋ ምክንያት የሆነው ዝግጅቱ ከከተማይቱ ባለስልጣናት ጋር ሳይቀናጅ በመካሄዱ ነው ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም አቀፉ የኮቪድ-19 ወረርሽኝ ወቅት የመደበኞቹ ክትባቶች አሰጣጥ በመቀነሱ የተነሳ ብዙ ህጻናት ላይ የሞት አደጋ ተደቅኗል ሲል ዩኒሴፍ አስጠነቀቀ። የተባበሩት መንግስታት የህጻናት መርጃው ድርጅት እንደ አውሮፓውያን አቆጣጠር የዚህን የ2023ን የዓለም ህጻናት ይዞታ አስመልክቶ ባወጣው ሪፖርቱ ጥናቱ ከተካሄደባቸው 55 ሀገሮች ውስጥ በ52ቱ ለህጻናት ክትባት አስፈላጊነት የሚሰጠው ትኩረት እየቀነሰ እንደሆነ ነው የገለጸው። በደቡብ ኮሪያ፣ ጋና፣ ሴኔጋል፣ ጃፓን እና ፓፑዋ ኒውጊኒ የህጻናት ክትባት አሰጣጥ መጠን ከአንድ ሶስተኛ በሚበልጥ እንደቀነሰ ዩኒሴፍ አመልክቷል። በተካሄደው ጥናት ስለ ክትባት ጠቃሚነት አዎንታዊ አመለካከት እንደያዙ ያሉት 3 ሀገሮች ቻይና፣ ሜክሲኮ እና ህንድ ብቻ መሆናቸውን ሪፖርቱ አያይዞ ጠቁሟል። ከኮቪድ-19 ወረርሽኝ ወዲህ በብዙዎቹ ሀገሮች እድሜያቸው ከ35 ዓመት በታች የሆኑ ሰዎች ዘንድ ስለ ክትባቱ ጠቃሚነት ያላቸው እምነት ከተቀሩት ይበልጥ ዝቅተኛ ሆኖ መገኘቱን ነው ዩኒሴፍ በዚህ ጥናት ያመለከተው። የመሆኑ በዓለም ዙሪያ 67 ሚሊዮን ህጻናት አንድ ወይም ከአንድ በላይ መደበኛ ክትባት ሳይከተቡ በቀሩበት በዚህ ጊዜ አሳሳቢ እንደሆነ ሪፖርቱ ሳይገልጽ አላለፈም። ለ3 አመታት በዘለቀው የኮቪድ-19 ወረርሽኝ ሳቢያ የመደበኞቹ ክትባቶች ክንዋኔ በመደናቀፉ የተነሳ አስፈላጊውን ክትባት ሳያገኙ ከቀሩት ከ67 ሚሊዮን ህጻናት ውስጥ ቢያንስ ግማሹን አሃዝ የሚይዙት የአፍሪካ ሀገሮች ህጻናት መሆናቸውን የዩኒሴፍ ሪፖርት አመልክቷል። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ዋና ጸሐፊ ያንስ ስቶልተንበርግ ዛሬ በድንገት በዩክሬን ጉብኝት አካሂደዋል። ሩሲያ ዩክሬን ላይ ወረራ ከከፈተች ወዲህ የኔቶ ዋና ጸሐፊ ያቺን ሀገር ሲጎበኙ ይህ የመጀመሪያ ጊዜያቸው ነው። የኔቶ ዋና ጸሐፊው በዋና ከተማዋ በኪቭ የሚገኘውን በውጊያ ላይ የተገደሉ ወታደሮች መታሰቢያ ሐውልት የጎበኙ ሲሆን ተመተው ጉዳት የደረሰባቸው የሩሲያ ወታደራዊ መሳሪያዎችንም ተመልክተዋል። ስቶልተንበርግ የዩክሬን ኃይሎችን በመሳሪያ የሚረዱ የኔቶ አባል ሀገሮችን እንደሚደግፉ ሲገልጹ ቆይተዋል። ሩሲያ ዩክሬን ላይ ያደረሰችውን ወረራ ተከትሎ የኔቶ አባል ሀገሮች ቁጥርም ጨምሯል። ባለፈው ወር ፊንላንድ ህብረቱን ተቀላቅላለች። የፊንላንድ አጎራባች የሆነችው ስዊድንም ያስገባችው የአባልነት መመልከቻ ከሃንጋሪና ከቱርክ በስተቀር በአባል ሀገሮቹ በሙሉ ጸድቆላታል። ይህ በዚህ እንዳለ የኔቶ አባል ሀገሮች ዴንማርክና ኔዘርላንድስ ለዩክሬን የሚሆኑ 14 ሌፐርድ 2A4 ታንኮች በጋራ ገዝተው ለማደስና ለመላክ እንዳቀዱ አስታውቀዋል። ታንኮቹ በሚቀጥለው እንደ አውሮፓውያን አቆጣጠር 2024 ዓመተ ምህረት መጀመሪያ ላይ ወደ ዩክሬን ለመላክ ዝግጁ እንደሚሆኑ የሁለቱ ሀገሮች የመከላከያ ሚኒስትሮች አስታውቀዋል። በመጨረሻም በአፍጋኒስታን ስልጣን ላይ ካለው ከታሊባን ባለስልጣናት ጋር ለሁለት ዓመታት ያህል ዲፕሎማሲያዊ ፍጥጫ ላይ ያለችው ዩናይትድ ስቴትስ የአፍጋኒስታን ፖሊሲዋን በመገምገም ላይ መሆኗ ተገልጿል። የዩናይትድ ስቴትስ ባለስልጣናት የፖሊሲ ግምገማው የሚካሄደው አረመኔያዊ ሲሉ ለገለጹት የታሊባን አስተዳደር ምላሽ ለመስጠት መሆኑ ተገልጿል። ዩናይትድ ስቴትስ የአፍጋኒስታን ፖሊሲዋን የምትገመግመው የታሊባን ባለስልጣናት አናት የሀገሪቱ ሴቶች በተባበሩት መንግስታት ድርጅት ተቀጥረው እንዳይሰሩ በመከልከላቸው ድርጅቱ በዚያች ሀገር የሚያካሂዳቸውን ስራዎችን ለማቋረጥ እያሰበ ነው የሚሉ ሪፖርቶች እየተሰሙ ባሉበት በዚህ ወቅት መሆኑ ነው። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችንን ነው። ዛሬ ሚያዝያ 12 2015 ዓ.ም ነው። አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ አስተናጋጃችን አባየሁ ገበያው ናት። የድምጽና ምስል አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የቀጥታ ድምጽና ምስል አቀናባሪያችን ደግሞ ጆጊል ነው። እስከ ምሽቱ 4 ሰዓት ከልዩ ልዩ ዝግጅቶች ጋር አብረናችሁን ዘልቃለን። አሁን በቀጥታ ወደ ዕለቱ አብይ ርዕስ። በመግቢያ ያስተዋወቅኩት ርዕስ ነው። አብዛኛውን ዘገባዎቻችን በሱዳን ጉዳይ ላይ ያተኩራሉ። በሱዳን ለሁለተኛ ጊዜ የከሸፈውን የ24 ሰዓት ተኩስ ማቆም ስምምነት ተከትሎ በጦር ሰራዊቱና በፍጥኖ ድጋፍ ሰጪ ልዩ ኃይሉ መካከል የሚደረገው ውጊያ ለስድስተኛ ቀን ዛሬም ቀጥሎ ውሏል። በግጭቱ የሞቱ ሰዎች ቁጥር ከ300 በላይ መድረሱንና ከ3000 በላይ ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት የጤና ተቋም አስታውቋል። ቁጥሩ ግን ከዚያ በላይም ሊሆን ይችላል ተብሏል። በሌላ በኩል 320 የሱዳን ተጠባባቂ ወታደሮች ለቻድ እጅ መስጠታቸውን ያስታወቀው የቻድ መንግስት የስደተኛው ቁጥር ሊጨምር ይችላል በሚል ፍራቻ ድንበሩን መዝጋቱን አስታውቋል። ከሱዳን ጦር ጋር የጋራ የአየር ኃይል ልምምድ ለማድረግ በሱዳን የነበሩት ግብጻውያንን ማስወጣት መቻሉን የሱዳን ጦር ሰራዊት ይፋ አድርጓል። ከተለያዩ ዜና ምንጮች የተሰበሰበውንና በወቅታዊ የሱዳን ሁኔታ ላይ ያተኮረውን ይህን ዘገባ ስምንሽ ቆየ ጨምቃ እንደሚከተለው ታቀርበዋለች።
ምንም አይነት የመብረድ ምልክት ያላሳየው በሱዳን መደበኛ ጦር ሰራዊትና በፈጥኖ ደራሽ ድጋፍ ሰጪ ልዩ ኃይል ወይም RSF መካከል እየተካሄደ ያለው ውጊያ በሙስሊሞች የረመዳን ጾም መገባደጃ ሐሙስም ቀጥሎ በዋና ከተማው ከፍተኛ ፍንዳታና የተኩስ ድምጽ ሲሰማ ውሏል። ላለፉት 6 ቀናት በተካሄደው ግጭት 300 ሰዎች መገደላቸውንና ከ3000 በላይ ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት የጤና ተቋም ያስታወቀ ቢሆንም አሁንም በየጎዳናው የወደቁት አስክሬኖች ባለመነሳታቸው የሟቾቹ ቁጥር ከዚህም ሊበልጥ እንደሚችል ተገልጿል። ለሱዳን ጦር አዛዥ አብዱል ፈታህ አልቡርሃንና መከተላቸው ለነበሩትና የRSF ተዋጊዎች የሚመሩት መሐመድ አምዳን ዳጋሎ ታማኝ በሆኑ ኃይሎች መካከል የተነሳው ግጭት ቅዳሜ ዕለት ከጀመረ ወዲህ ከ5 ሚሊዮን ሰዎች በላይ በሚኖሩባት የሱዳን መዲና ካርቱም ውስጥ ከባድ ጦርነቶች ተካሂደዋል። አብዛኞቹ ነዋሪዎችም ያለ መብራት፣ ምግብና ውሃ በቤታቸው ዘግተው ተቀምጠዋል። ትላንት ረቡዕ ለሁለተኛ ጊዜ የ24 ሰዓት ተኩስ ማቆም ስምምነት ለማድረግ ተሞክሮ የነበረ ቢሆንም ጥረቱ በድጋሚ ከሽፏል። በካርቱም ዓለም አቀፍ አውሮፕላን ማረፊያና በከተማው በሚገኘው የጦር ሰራዊቱ ዋና መስሪያ ቤትም የተኩስ ጩኸት መሰማቱና ጥቅጥቅ ያሉ የጥቁር ጭስ አምዶች ከህንጻዎች በላይ መታየታቸው ቀጥሏል። በሱዳን እየተካሄደ ባለው ጦርነት ምክንያት በተለይ የጤና ስርዓቱ ከፍተኛ ስጋት ውስጥ የወደቀ ሲሆን የሱዳን የሐኪሞች ማህበር ዋና ጸሐፊ የሆኑት ናቢል አርማን ሁኔታውን አሰቃቂ ብለውታል።
ሁኔታው አሰቃቂ እጅግ የሚያመና በጣም መጥፎ ነው። ሆስፒታሎች የአየር ድብደባ፣ የመስረየስና የጥይት ኢላማ በመሆናቸው በካርቱምም ሆነ በሌሎች ከተሞች አገልግሎት መስጠት እንዳይችሉ ሆነዋል።
ድንበር የለሽ ሐኪሞች የተሰኘው ዓለም አቀፍ ሰብአዊ ተቋም ስራ አስኪያጅ የሆኑት አብደላ ሁሴንም እንዲሁ ተቋማቸው አብዛኛውን ስራውን ማቋረጡንና ሲቪሎች የሕክምና አገልግሎት ማግኘት አለመቻላቸውን ገልጸዋል።
Basically one of the important impact is disrupted our operations.
አንዱና ዋነኛው ተጽዕኖ ስራዎቻችንን ማስተጓጉሉ ነው። ውጊያው ስራችንን እንድናቋርጥና ቀድመን እናከሄዳቸው ወደ ነበሩ መርሃግብሮች እንዳንሄድ አድርጎናል። በስተምስራቅና በስተሰሜን አባይ አካባቢ ካሉ ጥቂት ቦታዎች በስተቀር ስራችን ለጊዜው ተቋርጧል። ምክንያቱም ሰራተኞቻችን ወደ ሆስፒታል መሄድ አይችሉም። ሲቪሎችም ቢሆኑ በውጊያው ምክንያት ወደ ሆስፒታል መሄድ አይችሉም።
በመዲናዋ ካርቱም ጎዳናዎች ላይ ከሚደርሰው የቦምብ ጥቃትና የአየር ድብደባ ለመሸሽ በቤታቸው የተጠለሉ ነዋሪዎች የምግብና ሌሎች መሰረታዊ አቅርቦቶች እያለቁባቸው ነው። አንዳንድ ነዋሪዎችም ባዶ በርሜሎችንና የፕላስቲክ መያዣዎችን ተሸክመው ከውሃ ማጠራቀሚያዎች ውሃ ለመቅዳት ሲሞክሩ ይታያሉ። ከነዚህ ነዋሪዎች አንዱ የሆነው መሐመድ ቃሲም ትልቅ የውሃ ችግር መኖሩንና ሰዎችም በከፍተኛ ሁኔታ እየተሰቃዩ መሆኑን ይገልጻል።
ትልቅ የውሃ ችግር አለ። ሰዎች እየተሰቃዩ ነው። የታሸገ ውሃ እንኳን ከሱቅ ገዝቶ ለመጠጣት አይገኝም። ኃላፊዎች እንዲንቀሳቀሱና የሆነ ነገር እንዲያደርጉ የህዝብ መከላከያ ወይንም ፖሊስም ቢሆን የውሃ ማጠራቀሚያዎችን ለተጎዱና ለሚያስፈልጋቸው ሰዎች እንዲያቀርቡ እንጠይቃለን።
የብርሃንና የዳጋሎ መራራ ውዝግብ ማዕከል ያደረገው አርኤስኤፍን ወደ መደበኛው ጦር ለመቀላቀል በተዘጋጀው ቅድ ላይ ሲሆን ይህም ሱዳንን ወደ ዲሞክራሲ ለማሸጋገር ለሚደረገው የመጨረሻ ስምምነት እንደ አንድ ቁልፍ ቅድመ ሁኔታ ተቀምጧል። በዋና ከተማውና በሌሎችም አካባቢዎች የአርኤስኤፍ ተዋጊዎች በታጠቁ ተሽከርካሪዎችና የጦር መሳሪያ በጫኑ ፒካፕ መኪናዎች ላይ ሆነው መንገዶችን ሲቆጣጠሩ ይታያሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በሱዳን ስላለው ሁኔታ ለመወያየት የአፍሪካ ህብረት ሊቀመንበር የአረብ ሊግ ዋና ጸሐፊና የምስራቅ አፍሪካ በየነ መንግስታት ድርጅት ወይም ኢጋድ ስራ አስፈጻሚ ነገ በሚያደርጉት የድህረ ገጽ ስብሰባ ላይ እንደሚገኙ ቃል አቀባያቸው ስቴፋን ዱጃሬክ አስታውቀዋል። ዋና ጸሐፊው በካርቱም ያሉ ሰላማዊ ዜጎች የሚያስፈልጋቸውን እፎይታ ለማምጣት ስልኮችን በመደወልና የ24 ሰዓት የተኩስ አቁም ስምምነት እንዲደርስ በመጠር ሙሉ ተሳትፎ እንደሚያደርጉም ዱጃሬክ ገልጸዋል።
We desperately need that humanitarian pause so the wounded and sick civilians can reach
የቆሰሉና የታመሙ ሰላማዊ ሰዎች ወደ ሆስፒታሎች እንዲደርሱ ሰብአዊ ፋታ እንፈልጋለን። በካርቱም ያሉ ሰዎች ምግብና ሌሎች አስፈላጊ ነገሮች ለመግዛት ቤታቸውን ትተው ለቀናት መውጣት አልቻሉም። በሱዳን ያለው ሰብአዊ ምላሽ በከፍተኛ ሁኔታ ተስተጓጉሏል። በርዳታ ሰራተኞች ላይ የሚደርሰው ጥቃትና የሰብአዊ ተቋማት ዘረፋ በአስቸኳይ መቆም አለበት።
የበንዲ እንዳለ የቻድ ጦር ሰኞለት ወደ ምዕራብ አፍሪካዋ ሀገር የገባውን 320 ተጠባባቂ ወታደሮች ያዘ የሱዳን ጦር ማስቆሙንና ትጥቅ ማስፈታቱን የሀገሪቱ መከላከያ ሚኒስትር ዳውድ ያያ ኢብራሂም አስታውቀዋል። ኢብራሂም ለጋዜጠኞች በሰጡት መግለጫ በሱዳናውያን መካከል የተከሰከሰው አዲስ ግጭት የስደተኞች ማዕበል ሊፈጠር እንደሚችል ገልጸው ሀገራቸው ከሱዳን ጋር ያላትን ድንበር ከቅዳሜ ዕለት ጀምሮ መዝጋቷን አስታውቀዋል።
የሱዳን የውስጥ ጸጥታ ኃይሎች ወደ ሀገራችን እንዲገቡ አድርገናል። እነርሱን ትጥቅ ለማስፈታትም አስፈላጊውን እርምጃ ሁሉ ወስደናል። በአሁኑ ወቅት ከ400,000 የሚበልጡ ሱዳናውያን ስደተኞችን እንደ አውሮፓውያኑ አቆጣጠር ከ2003 ዓመተ ምህረት ጀምረን ተቀብለን እያስተናገድን ነው። ይሄ አሁን ነገም የሚደገም ከሆነ በሀገራችን ላይ የሚያስከትለውን መዘዝ ታዩታላችሁ።
የቻድ መከላከያ ሚኒስትሩ አክለው ሀገራቸው በሱዳን የውስጥ ጉዳይ ጣልቃ እንደማትገባም ጨምረው ገልጸዋል።
ይህ የሱዳን ጦርነት እኛን አይመለከተንም። የኛ ዜጎች ጉዳይም አይደለም። ይህ ጦርነት በሱዳናውያን መካከል የሚደረግ ነው። ስለዚህ እኛን ቻዳውያኑን አያስጨንቀንም።
በሌላ በኩል በሰሜን ሱዳን በምትገኘው ሜሮዌ ከተማ በአርኤስኤፍ ተይዘው የቆዩት የግብጽ አየር ኃይል ወታደሮች በአውሮፕላን ተነስተው ወደ ግብጽ መወሰዳቸውን የሱዳን ጦር ሰራዊት ሐሙስ ዕለት አስታውቋል። የሱዳን ጦር ባወጣው መግለጫ እንዳብራራው ከሱዳን ጦር ጋር የጋራ የአየር ኃይል ልምምድ በማድረግ በሱዳን የነበሩትን ግብጻውያን በስተ ሰሜን ከምትገኘው ዶንጎላ ከተማ የተወሰዱት በአራት የግብጽ ወታደራዊ አውሮፕላኖች ነው። የግብጽ ጦር ሰራዊቱን እንደሚያስወጣ አስቀድሞ ባያሳውቅም ቀደም ሲል አውጥቶት በነበረው መግለጫ ግን ወታደሮቹ ወደ ሀገራቸው እንዲመለሱ ከሱዳን ባለስልጣናት ጋር በማስተባበር ላይ መሆናቸውን አስታውቆ ነበር። በሱዳን ግጭቱ መቀስቀሱን ተከትሎ አርኤስኤፍ አሰራጭቶት በነበረ አንድ የቪዲዮ ምስል ግብጻውያን ወታደሮች እጃቸውን መስጠታቸውን ገልጾ ነበር። ይህ በእንዲህ እንዳለ በፖርቱጋል ጉብኝት እያደረጉ ያሉት የጀርመን ቻንስለር ኦላፍ ሾልዝ ትላንት ለጋዜጠኞች በሰጡት መግለጫ በሱዳን ያለው ሁኔታ ለሀገሩ ነዋሪም ሆነ ለውጭ ዜጎች አደገኛ መሆኑን ገልጸው በርሊን የራሷንም ሆነ የሌሎችን ዜጎች የማስወጣት ግዴታ አለባት ብለዋል።
Das ist eine schwierige, bedrohliche Situation.
አስቸጋሪና አስጊ ሁኔታ ነው። በሱዳን ፓርቲዎች መካከል የተቀሰቀሰው ጦርነት ድንገት በሀገሪቱ ላይ እየተፈጠረ ነው። ብዙ ሰዎች በሁኔታው ምክንያት ውጥረት ውስጥ ናቸው። ጎረቤት ሀገራት ደግሞ ባልጠበቁት አስተቃቂ ጥቃት ተደናግጠዋል። ሁኔታው ለሀገሪቱ ዜጎች ብቻ ሳይሆን ለሌሎች ሀገራት ዜጎችም አደገኛ ነው። ለዚያ ነው እነሱን የማውጣቱን ሁኔታ በአእምሯችን መያዝና እንደሚሰራ ማረጋገጥ ግዴታችን እንደሆነ የሚሰማን። አንድ ነገር ካደረግን ራሳችን ብቻ እናደርገው።
ረቡለት ስፒገል የተሰኘው የጀርመን ዜና መጽሔት እንደዘገበው የጀርመን ጦር በሱዳን እየተባባሰ ባለው ግጭት ምክንያት 150 የሚጠጉ ዜጎችን ለማስወጣት አንድ ተልእኮ ማቋረጡን ገልጿል። ጃፓንም በሱዳን የሚገኙ ወደ 60 የሚጠጉ ዜጎቿን በወታደራዊ አውሮፕላኖች ለማስወጣት እቅድ ማውጣት መጀመሯን ትላንት አስታውቃለች።
ስምንሽ ቆየን ዘርዘር ላለው ወቅታዊ ዘገባው አመሰግናለሁ። ክብራትና ክብራን አድማጮች ተከታዩም እዚሁ ሱዳን ላይ የሚያቆየን ይሆናል። በሱዳን የሚገኙ ኢትዮጵያውያንና ኤርትራውያን ስደተኞች መንግስታቱ ድርጅት ከካርቱም እንዲወጡ እንዲያግዛቸው ጥሪ ያቀረቡ ስደተኞቹ በከተማዋ ውስጥ ያለው የተኩስ ልውውጥ ከትላንት ዛሬ ቀለል ያለ ቢሆንም የጸጥታው ሁኔታ ግን ለደህንነት አስጊ መሆኑን ያመለከቱት። በሌላ በኩል በካርቱም የሚገኘው የመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ጨምሮ የተለያዩ ዓለም አቀፍ ተቋማት ቢሮዎች ዝግ ናቸው። በሌላ በኩል መንግስት በሱዳን የሚገኙ ዜጎቻችን ሁኔታ እየተከታተለ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ኤደን ገረመው በአሁኑ ሰዓት ከቤተሰቦቻቸው ጋር በካርቱም መኖሪያ ቤት ውስጥ ተጠልለው የሚገኙ ስደተኞችን አነጋግራ ያሰናዳችው ዘገባ ቀጥሎ ይቀርባል።
በሰሃራ በረሃ ውስጥ የምትገኘው የሱዳን ዋና ከተማ ካርቱም ከቀናት በፊት የተጀመረው የእርስ በርስ ግጭት እንደቀጠለ ነው። ወትሮንም ቢሆን ከፍተኛ የአየር ንብረትና ንዳድ ያላት ሀገር በግጭቱ የተነሳ የተለያዩ መሰረተ ልማቶቿ ተቋርጠዋል። ዋና ከተማዋ ኗሪ የሆኑ ዜጎችና ስደተኞች የውሃ መብራትና አልፎ አልፎም የስልክና ኔትወርክ መቋረጥ ችግሮች ከደህንነት ጥያቄያቸው ጎን ለጎን የተጋፈጧቸው ነገሮች ናቸው። ወይዘሮ ይርጋለም ግዴ ኗሪነታቸውን በካርቱም ያደረጉ ኤርትራዊት ስደተኛ ናቸው።
የምኖረው ካርቱም ከተማ ውስጥ ነው። በአሁኑ ሰዓት እነቱ ለምናገር በጣም ፍርሃት ውስጥ ነው ያለነው። የተኩስ ድምጽ ይሰማል፣ ከባድ ብረት ድምጽ ይሰማል፣ አየር እንትን ይሰማል። በጣም ከባድ ሁኔታ ላይ ነው ያለነው። ውሃ የለም፣ ኤሌክትሪክ የለም፣ ልጆች አሉን። አንዳንድ ቦታ ደግሞ በጣም የከፋ ነው። ለምሳሌ ዴም የሚባል አካባቢ በጣም ብዙ ሰዎች ተፈናቅለዋል፣ ከቦታቸው እየለቀቁ ነው። አሁን ወደ ቤታችን ራሱ ብዙ ሰዎች መጥተዋል። ለምሳሌ አንድ እናት ከሶስት ልጆቿ ጋር አለች ከኛ ጋር፣ ሌላ እንደገና ሌላ ወላጆች እንደገና ሶስት ልጆች አሏቸው፣ ባልና ሚስት፣ አንድ እናት፣ እኔ ደግሞ ከሁለት ልጆቼ ጋር ከህቴ ጋርና ከባለቤቴ ጋር እንገኛለን። በአሁን ሰዓት አንድ ቤት ውስጥ ውሃ የለንም፣ ልጆች አሉ። በጣም ከባድ ነው። የአየር ሁኔታ በጣም ሙቀት አለ። በዛ ላይ በጣም ፍርሃት ውስጥ ነው ያለነው። ይሄን ይመስላል ያለው ሁኔታ።
ከትላንትናው ዛሬ ጋር በማለቱን የሚናገሩ ስደተኞቹ እጅግ ከፍተኛ የሆነ የመሰሪያ ልውውጥ ካለባቸው መሀል ከተማ ካሉ ሰፈሮች ሰዎች ህይወታቸውን አደጋ ላይ ጥለው በመሸሽ ላይ እንደሚገኙ አስታውቋል። አቶ ፋሲል አርአያ በመንግስታቱ ድርጅት የስደተኞች ጉዳይ ኮሚሽን ከተመዘገቡና እዛው ሱዳን ውስጥ ተወልደው ካደጉ ስደተኞች መካከል ናቸው። በሳቸው መኖሪያ ቤት ውስጥ ተራሳቸው ቤተሰቦች በተጨማሪ ከመሀል ከተማዋ ሸሽተው የመጡ ሌሎች ሶስት ቤተሰቦች መጠለላቸውን ይናገራሉ።
የምኖረው የሰሐፋ ዝድሱ መርከዚ አካባቢ ነው። እግዚአብሔር ይመስገን ባለትዳር ነኝ፣ የሁለት ልጆች አባት ነኝ። ያለው ሁኔታ ትንሽ ከበድ ይላል። እዚህ ሰሐፋ አካባቢ ግን ከሌላ ቦታ ደግሞ ትንሽ የተለየ ይሻላል የኛ ከዚህ ከደም ከዚህ ካርቱን ተላታ አንጻር ሲታይ ደግሞ እዚህ እኛ ያለንበት ቦታ የተሻለ ነው እግዚአብሔር የተመሰገነ ነው ይሻላል ከደም አካባቢ ሁኔታ በጣም ከብዶባቸው ሸሽተው የመጡ ወንድሞቻችን ከኔጋ ቤት አሉ አሁን ለምሳሌ ሰዎች ተቀብለናል ከደም ሸሽተው የመጡ ኔጋ ቢያንስ ወደ አራት ፋሚሊ አለ 15 ሰው ይሆናል አጋጣሚ ቅዳሜ ደግሞ ሁኔታው ሲጀመር ትንሽ ሱቆች ምን አካባቢ ተከፍተው ነበር ሸመት ለበዛ ሰዓት ትንሽ ሱቆች ምናምን ለአንድ ለሁለት ቀን የሚያቆይ ይሄን ያክል የሚከብድ ነገር አለ መሰለም ከዚህም ይበልጥ ከቀጠለ ግን በጣም አደገኛ ነው ጉዳዩ በጣም 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 አደገኛ ነው ከዚህም ይበልጥ ከቀጠለ
አቶ ፋሲል ከመጡት ቤተሰቦች መካከል ህፃናቶች መኖራቸውና ድንጋጤው እንዳልቀነሰላቸው ይናገራሉ በተጨማሪም እጁ የቆሰለ ህፃን መኖሩንም ገልጸዋል
በጣም አደጋ ላይ ናቸው ጭንቅ ላይ ናቸው ያሉት አሁን ዴም ትናንትና ከመጡ ልጆች በጣም ፍርሃት ውስጥ ያላቸው ገና ፍርሃቱ ሰውነታቸው ውስጥ ያልመጣ ሰው አለ በተፈናጠረ ነገር እጁ የተመታ ህፃን ልጅ አለ የ12 ዓመት ልጅ ታቸው አጠገቡ ወጥቆ ከባድ መሳሪያ ነው አጠር ባለ መልክ ማለት ነው ትንሽ ናት ዝም ብለን ቤት ላይ ውስጥ ነው እንሱ ማያደርግ ነው
አቶ ፋሲል የህፃኑ ጉዳት ለክፉ የማይሰጥ በመሆኑ በቤት ውስጥ ሊያከሙት እንደሞከሩ ነው ያስታወቁኝ በሌላ በኩል የኦሮሞ ማህበረሰብ በሱዳን ጅረት ቅርንጫፍ ኃላፊ የሆኑት አቶ ኢያሱ አዶላ አሁንም ድረስ በከተማዋ የመሳሪያ ልውውጥ መኖሩን ገልጸው ዜጎች ከተማ ለቀው እንዲወጡ የሚያስችል የደህንነት ዋስትናን የሚያረጋግጥ ነገር የለም ይላሉ።
ያው አሁን እኛ ዱቄት ምናምን ገዝተን ቤት አስቀብተናል ሌሎቹ እንዴት እንደምጠቀሙ አላውቅም ስልኩ ራሱ ዝግ ነው ኢንተርኔት በትክክል አይሰራም የመደወል ራሱ ይዘጋል እኔ አሁን ጀብራ የሚባል ቦታ ታራባ የሚባል ቦታ ነው ያለሁት በእውነት እውነት ለመናገር እኔ በበኩሌ የትም መሄድ አልችልም ማለት ከኢትዮጵያ በሌላ ከዝ ነው ተዘጅቼ የወጣሁት መመለስ አልችልም ያው እኛን ጉዳይ የያዘ ዩኤን ነው እኛ ሪሴትመንትም የቀረብን ሰዎች ነን ያው አልፈረምንም እንጂ ሁሉ ነገር አድርገን ቁጭ ያልን ሰዎች ነን ከኛ በፊት የመጡ 40 ዓመት የሞሉ ልጆቻቸው እዚህ የወለዱት ራሱ ብዙ ስቃይ ውስጥ ነው ያለው ስደተኞቹ ጉዳያቸው የሚመለከት አካል ዩኤንም በትክክል የኢትዮጵያኖቹ ዜጎች ትኩረት ሰጥተው የሚሰራ አይደል ሎቹን ነው አብዛኛ የሚሰራ ኢትዮጵያኖቹ መታወቂያ ያላቸው በብዛት አለ እነዚህ ህዝብ መታወቂያን የያዘ እንጂ ምንም መፍትሄ ያላገኘ ብዙ ህዝብ ነው እዚህ ያለው ወደ ሀገር መመለስ የማይችሉ በፖለቲካ ክሬዝ የመጡ ብዙዎች አሉ ይህንን በትክክል የሚቆጣጠር መስሪያ ቤቱ በትክክል ስደተኞቹን መርዳት አይችልም ህክምና መስጠት አይችልም
አቶ ኢያሱ በተጨማሪም ከኢትዮጵያ ኤምባሲም ሆነ ከተባበሩት መንግስታት ድርጅት ምንም አይነት የሰሙት ነገር አለመኖን ገልጸዋል በአንጻሩ የኢትዮጵያ የውጭ ጉዳይ ሚኒስትር በሱዳን ያለውን ወቅታዊ የጸጥታና የዜጎቹን ሁኔታ በቅርብ እየተከታተልኩ ነው ሲል ዛሬ አስታውቋል። ሚኒስቴሩ አያይዞም የሚመለከታቸው ሴክተር መስሪያ ቤቶችና አጎራባች ክልሎች አባል የሆኑበት ግብረ ኃይል በሀገር አቀፍ ደረጃ ተቋቁሟል ሲልም የጠቆመ ሲሆን አስፈላጊ መረጃዎችን በቀጣይ እንደሚያሳውቅ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስታውቋል። ኤርትራዊቷ ስደተኛ ወይዘሮ ይርጋለም ከባድ ስጋት የሆነባቸው ነገር በአሁን ሰዓት ነፍሰ ጡር መሆናቸውን ገልጸው ዓለም አቀፉ ማህበረሰብ በካርቱም የሚገኙ ስደተኞች ፊቱን እንዲያዞርላቸው ጥሪ አድርገዋል።
በአሁን ሰዓት ትልቁ ፍርሃቴ ደግሞ ትልቁ ስጋቴ የስድስት ወር እርጉዝ ነኝ። ሐኪም ቤት የለም፣ ምንም አይነት ሆስፒታል የለም፣ መድኃኒት የለም፣ መሄድም አይቻልም። ምክንያቱም እየተተኮሰ ነው። በጣም አደገኛ ሁኔታ ነው ያለው። የት እንደምንሄድና ምን እንደምናደርግ በፍጹም አናውቅም። በጣም ከባድ ሁኔታ ላይ ነው ያለነው። ከደም የመጡ ሰዎች አሁን በራቸው አካባቢ ላይ ሬሳ እየረገጡ ነው የወጡት። በሰውን የሞተው ነው። በጣም ከባድ ነው። በጣም ያስፈራል። አሁን እዚህ ያለነው ሁላችንም የሪፊጂ አይዲ ያለን የስደተኞች መታወቂያ ያለን የሚመለከተው አካል ቀይ መስቀል ነው። ይሁን የሚመለከተው አካል እኛን ሊያድነን የሚችል አካል የከፋ ሁኔታ ውስጥ ከመምጣቱ በፊት የከፋ ሁኔታ ውስጥ ከመግባታችን በፊት የሆነ ነገር ቢያደርጉ ጥሩ ነበር እና ደግሞ ሁላችንም በጸሎት አስቡን።
የሱዳን የመንግስታቱ ድርጅት የሰብአዊ ጉዳዮች ኮሚሽን ከአንድ ወር በፊት ባወጣው መረጃ መሰረት በሱዳን በአጠቃላይ 1.1 ሚሊዮን ስደተኞችና ጥገኝነት ጠያቂዎች መኖራቸውን ያስታወቀ ሲሆን በመዲናዋ ካርቱም ብቻ 308,000 ስደተኞች ይገኛሉ። ከነዚህ ውስጥም አብዛኞቹ ኢትዮጵያውያንና ኤርትራውያን ናቸው። የአሜሪካ ድምጽ በዚህ ጉዳይ ላይ የመንግስታቱ ድርጅት የስደተኞች ኮሚሽንን የሱዳን ቢሮ ኃላፊዎች ለማግኘት በተደጋጋሚ ሞክሮ አልተሳካለትም። የመንግስታቱ ድርጅት ምላሽ እንደተሳካልን የምናቀርብላችሁ ይሆናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዝግጅቷ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁንም ከሱዳን ጉዳይ ሳንወጣ በሱዳን የኢትዮጵያ አምባሳደር ይበልጣል አምሮ ማምሻውን ማብራሪያ ሰጥተውናል። ጽዮን ግርማ ናት ያነጋገረቻቸው።
ሱዳን የኢትዮጵያ አምባሳደር ይበልጣል አእምሮ በሱዳን ያለውን ሁኔታ የኢትዮጵያውያኑንም የኢትዮጵያ ኤምባሲንም ያለበትን ሁኔታ አጠር ያለ ማብራሪያ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም እናመሰግናለን።
እኔም ድምጽ ስለሰጣችሁ እናመሰግናለሁ።
እስቲ በቀጥታ ወደ ጥያቄ ልሂድና በሱዳን እንግዲህ ያለው ሁኔታ በተከታታይ ስንዘግብ ቆይተናል። ግን ደግሞ በተለየ የኢትዮጵያውያንና የኢትዮጵያ ኤምባሲ የሚገኙበትን ሁኔታ ለማወቅ ነውና አደዋወሌ ምን ይመስላል ያለው? እናንተ ያላችሁበት ሁኔታስ ምን ይመስላል?
ግጭቱ ከተከሰተበት ጊዜ አንስቶ በተለይ የኛ ኤምባሲ ወደ መሀል ከተማ የሚገኝ በመሆኑ ከኤምባሲ ለመውጣትና ለመግባት አስቸጋሪ ሁኔታ ነው ያለ። ዲፕሎማቶቻችንም በያሉበት በየመኖሪያ ቤታቸው ሆነው እየተዋወቁ ነው ያሉት። እነሱም ወደ ስራ ወይም ወደ ኤምባሲ መውጣት የሚችልበት ሁኔታ የለም። ዜጎቻችን በተመለከተም በተመሳሳይ ሁኔታ ካርቱም ነዋሪ አጠቃላይ ከተፈጠረው ግጭት ጋር ተያይዞ የሚከሰቱ አደጋዎችን ለመከላከል እና ከአደጋ ራስን ለመጠበቅ ሁሉም በያለበት ሆኖ በትዕግስት እየጠበቀ ነው።
ካርቱም በሚገኘው የኢትዮጵያ ኤምባሲ ላይ አደጋ ደርሶበታል የሚሉ ወሬዎች ሲሰራጩ ሰምተን ነበር። በትክክልም የደረሰ አደጋ አለ በኤምባሲው ላይ ወይም የተሰነዘረ ጥቃት?
በኤምባሲ ላይ ሆን ተብሎ የተፈጸመ ጥቃት ሳይሆን በተኩስ ልውውጥ ተባራሪ ጥንካሬ የቤቶች ወደ ኤምባሲያችን ሳሪችም ወደ መኖሪያ ቤትም የሚገቡበት ሁኔታ ነበረ እና ቅድም እንዳልሁት አማራት ይሄ የግጭት ቀጠናና ኤሪያ ስለሆነ ከዛ ጋር ተያይዞ የሚከሰት ነው። ከዛ ውጭ ኤምባሲውን ታርጌት አድርጎ ጥቃት የፈጸመ አካል የለም።
በዚህ በተባለው ተባራሪ ጥይት የደረሰ ጉዳት በሰው ላይ ወይም ደግሞ በኤምባሲው ላይ የደረሰ ጉዳት አለ?
የደረሰ ጉዳት የለም።
ሌላው እንግዲህ በካርቱም የሚኖሩ ኢትዮጵያውያን የተወሰኑትን በተለይ ዩኤንኤችሲአርም ታቅፈው በተባበሩት መንግስታት ድርጅት የስደተኞች ኮሚሽነር ስር ታቅፈው የሚገኙትንም አነጋግረን ነበርና ህይወታቸው ያለፈ ኢትዮጵያውያንን ቁጥርና ስም ለይተው ነግረውናል። በእናንተ በኩል በዚህ ግጭትና ውጊያ ውስጥ በተባራሪ ጥይት ህይወታቸው ያለፈ ኢትዮጵያውያንን በተመለከተ የደረሳችሁ መረጃ አለ?
ቅድም እንዳልሁት እኛ ኤምባሲው አሁን ከመደበኛ ስራ ላይ ተሰማርቶ ይህንን ድርጅት ለማጣራት ግንኙነትን ለማድረግ አስቸጋሪ ሁኔታ ውስጥ ስላለ ይህን አሁን እኛ ከዲፕሎማቶቻችን ጋር አንድ ባንድ መገናኘት እድል የለም። መብራት ስለማይኖር ሞባይላቸውን እንኳ ቻርጅ ማድረግ የማይችሉበት ሁኔታ ነው ያለና በዚህ ሁኔታ ዜጎቻችን የሚገኙበትን አንድ ባንድ መንገዶች ለመከታተል አስቸጋሪ ነው። ግን ሆኖም በዚህ ግጭት ጋር ተያይዞ ኢትዮጵያውያን የአካል ጉዳት እንደደረሰባቸው እና ህይወታቸውም ያለፈ እንዳለ ተገንዝበናል። ይህም እንግዲህ አጠቃላይ ሱዳን ውስጥ ከተፈጠረ ግጭት ጋር ተያይዞ ኢትዮጵያውያን ታርጌት ያደረገ ሳይሆን ያው እንደ ማንኛውም ሲቪሊያን ተባራሪ አደጋ የደረሰባቸው መሆኑን ነው የተገነዘብነው።
በእርግጥ የዲፕሎማቶቻችሁ የመረጃ ማሰባሰብ ሂደቱ አስቸጋሪ ስለሆነ ካለ ሁኔታ አንጻር ብለውልኛል። ግን ባገኛችሁት መረጃ የቁጥር መረጃ አግኝታችኋል?
እንግዲህ አንዳንዶች እስከ 10 ይገናል፣ አንዳንዶች እስከ 5 ይገናል። ዞሮ ዞሮ እየሞቱ እንዳሉ እንረዳለን። ቁጥሩ ከዚህም ሊበልጥ ሊያንስ ይችላል በትክክል እስካልተረጋገጠ ድረስ። ምክንያቱም ወደ ኤምባሲ ሪፖርት ለማድረግ መንገዱ ስለማይመች የተሟላ ዳታ ለማግኘት በአሁኑ ሰዓት ያስቸግራል። ዞሮ ዞሮ ኢትዮጵያውያን የዚህ ጉዳቱ ሰለባ ሆነዋል።
ለመውጣት የሚፈልጉ ኢትዮጵያውያን እንዳሉ ከሱዳን ከካርቱም ወይም ስጋት ውስጥ ያሉ ኢትዮጵያውያን ስደተኞች እንደሚገኙ የነገሩን አሉ ካነጋገርናቸው። እሱን ሊደረግ የሚችልበት መንገድ የለም ማውጣት የሚቻለው?
አዎ እንግዲህ ይሄ እንግዲህ የኢትዮጵያውያን ከሱዳን ከተፈጠረው ግጭት ጋር ተያይዞ አጠቃላይ ግጭትም ሆነ የዜጎቻችንን ሁኔታ በመንግስት ደረጃ በትኩረት ክትትል እየተደረገበት ነው ያለ። በሀገር ቤት ዋና መስሪያ ቤት ኮሚቴ የተቋቋመ ታስክ ፎርስ ይህንን በቅርበት እየተካተለ ነው ያለ። እዚህ አሁን ዜጎቻችንም ሆነ ዲፕሎማቶች ከዚህ ከሱዳን ከግጭት ሁኔታ ለማስወጣት የሚቻልበት ሁኔታ በተመለከተ እንደ ሌላው የዓለም አቀፍ ማህበረሰብ ምክ ሁኔታዎችን እየጠበቅን ነው የምንገኘው። አንደኛ የተኩስ አቁም መኖር አለበት። ከተፋላሚ ወገኖች ምንም አይነት ጥቃት፣ ተባራሪ ጥቃት ሆነ የማይደርስበት ሁኔታ ማረጋገጥ ያስፈልጋል። ዜጎችን ለማስወጣት ዜጎች የሚወጡት በምን መንገድ ነው የሚለው ሁሉ መለየት ያስፈልጋል። በየት ነው የሚሄዱ? በአውሮፕላን ነው የሚሄዱ? የሚሄዱ ከሆነ ደግሞ እንደገና ምን አይነት ዝግጅት ማድረግ ያስፈልጋል? ምን አይነት ድጋፍ ይሰጣል የሚለው በዝርዝር ይታያል ማለት ነው። ስለዚህ አሁን ዜጎቻችን ወደ ሀገር ቤት የሚሄዱ የትራቭል ዶክመንት የሌላቸው ለምሳሌ ሊኖሩ ይችላሉ። እሱም ቢሮችን አገልግሎት መጀመር አለበት ለመስጠት ማለት ነው። ስለዚህ አጠቃላይ ከሁኔታውን በቅርብ እየተከታተል በቀጣይ ኢትዮጵያውያንን አሁን ካሉበት ሁኔታ ወደ ሀገራቸው ለማውጣት በሚቻልበት ሁኔታ ላይ በዝርዝር ዝግጅት እየተደረገ ነው። ምን ሊደረግ ይችላል የሚለው ሁኔታዎች ሲፈቅዱ በዝርዝር ዜጎቻችን የሚገለጽ ይሆናል።
ሌላ እንግዲህ አምባሳደር፣ ሌላው የተሰራጨ አንድ መረጃ በተለያየ መልኩ የተገለጸው ከዚህ ከግጭቱ ሱዳን ውስጥ ከተፈጠረው ሁኔታ ጀርባ ኢትዮጵያውያንና ወይም ኤርትራውያን እጃቸው አለበት የሚሉ ይገኙበታል። የኢትዮጵያውን በተመለከተ እስቲ በዚህ ላይ ምላሽ ይስጡን። መጀመሪያ ይሄን ነገር ሰምተዋል ወይ? ከሰሙስ ምንድነው የኢትዮጵያ መንግስት ምላሽ?
ይህንን መረጃ ደርሶናል፣ ሰምተነዋል። መሰረተ ቢስ ነው። እንደሚታወቀው ኢትዮጵያ የሱዳናውያን በራሳቸው ያለማንም ጣልቃ ገብነት ችግራቸውን እንዲፈቱ አስፈላጊውን ድጋፍ ስታደርግ ቆይታለች። ግጭቱ ከመፈጠሩ በፊት ጠቅላይ ሚኒስትራችን በቅርብ ጊዜ የመጣው ሁሉንም የፖለቲካ ፓርቲዎች በማግኘት ሱዳናውያን በራሳቸው መንገድ ችግራቸውን እንዲፈቱ ችግራቸውን ከእነሱ በላይ ሊረዳው የሚችልና መፍትሄ እንዲያመጣ የሚችል አካል ስለሆነ በራሳቸው መንገድ ችግራቸውን እንዲፈቱ ምክር ሰጠው ነው የተመለሱ። ከዛም በኋላም በሚደረጉ የተለያዩ ግንኙነቶች ይህንኑ ምክር በመለገስ ኢትዮጵያ ነጻና ገለልተኛ ሆና ሱዳን ችግራቸውን በራሳቸው መንገድ እንዲፈቱ ከመደገፍ ውጭ አንዱን ወገን ወግኖ ሌላው ጋር የሚደረግ ወዳጅነት ሊኖር አይችልም። ይህም ደግሞ እንደገና የኢትዮጵያና የኢትዮጵያውያን ጥቅም የሚያስጠብቅ አይሆንም። ስለዚህ መሰረተ ቢስ ወንጀል ነው። ፓርቲዎቹ ያውቁታል፣ ግጭቱ ላይ ያሉ አካላት ሱዳናውያን የሱዳን ሕዝብ ያውቁታል። ይህም በተመለከተ ስለዚህ ከፈጠራ ወሬ አሉባልታ አንዳንድ አካላት የራሳቸውን ጥቅም በእጅ አዙር ለማራመድ ሲፈልጉ በዚህ አይነት ፈጠራዎችን በማውራት የኢትዮጵያን ገጽታ ለማቀልሸት እና ደግሞ በተዘዋዋሪ ወደ ሁኔታው ሰቦ ለማስገባት የሚደረግ የማይሰራ ሙከራ ነው እና ኢትዮጵያ በዚህ በኩል ችግሩ በሰላም እንዲፈታ ከመደገፎች እንደዚህ አይነት አፍራሽ ሚና ልትጫወትበት የምትችል ሁኔታ መቋሙሉ እንደሌለ አረጋግጥ ይችላል።
በእርግጥ አሁን በሱዳን ያለውን ሁኔታ ቀደም ብሎ ደጋግመው ነግረውናል፣ የስልኩ የመብራቱ የእንቅስቃሴ አለመኖሩ። ያም ሆኖ ግን ምናልባት ከሱዳን መንግስት ጋር ወይም ደግሞ ከተለያዩ ግጭቱን ከሚመለከታቸው አካል ጋር በዚህ ሁኔታ ውስጥ ኢትዮጵያ ያደረገችው ውይይት ወይም ደግሞ መነጋገሮች አሉ ወይም ሙከራዎች ግጭቱን በማስቆመን በኩል ሊሆን ይችላል?
ቀደም ብዬ እንዳልሁት በከፍተኛ ደረጃ ግጭቱ ከመከሰቱ ጀምሮ ከመከሰቱ በፊትም የሚመለከታቸውን አካላት ለማግኘት የማምከር እና የመደገፍ ስራዎች ተሰርተዋል። ከዚያ ውጭ አሁንም ቢሆን በከፍተኛ ደረጃ ግንኙነቶች እየተደረጉ ነው። ይህ ሱዳናውያን ችግራቸውን በሰላማዊ መንገድ በውይይት እንዲፈቱት። ምክንያቱም እኛ ይህንን ስንል ሱዳን እንደ ቅርብ ጎረቤት ሀገር ሱዳን ውስጥ የሚፈጠር አሉታዊ ተጽዕኖ በእኛ ላይ የሚያሳድረው በአካባቢ የሚያሳድረው አፍራሽ ጫና በግልጽ የሚታወቅ ነው፣ እያየነው ነው። አሁን ችግሩ በሰላም መፈታት ባለመቻሉ እና ወደ ግጭት መገባቱ በዜጎቻችን ላይ እየደረሰ ያለው ችግር ታወቅ ነው እና ይህ ካልተፈታና በዚህ የሚቀጥል ከሆነ አጠቃላይ አካባቢያችን ቀውሱ የሚተርፍ በመሆኑ ኢትዮጵያ ይህን ጉዳይ ዝም ብላ እጇን አጣጥፋ በርቀት የምታየው አይደለም። በከፍተኛ ደረጃ መፈክሮች፣ ግንኙነቶች ይደረጋሉ በሰላም እና በውይይት እንዲፈታ።
በጣም አመሰግናለሁ በሱዳን የኢትዮጵያ አምባሳደር ይበልጣል አምሮ ለሰጡን ማብራሪያ። ከማጠቃለላችን በፊት የኢምባሲው ዝግ በመሆኑ ያሉት የመገናኛ መንገዶች በሙሉ የተዘጉ በመሆናቸው ምናልባት ሌላ የተለየ ኢትዮጵያውያን ኢምባሲውን ሊያገኙበት የሚችሉት መንገድ ይኖር ይሆን?
አዎ እንግዲህ እኛ ኮንታክት ፐርሰን ማለት ነው። እዚህ አቋቁመን በቀጥታ ሆትላይን ማለት ነው ዜጎቻችን የሚፈልጉትን ምክር በቀጣይ ምን እንደምናደርግ ሀሳብ የምንለዋወጥበት እሱን አሳውቀናል እና ክትትል እያደረግን ነው።
በጣም አመሰግናለሁ።
እናመሰግናለን።
ጽዮን እናመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ኢትዮጵያ ጉዳይ ነው የሚወስደን። ኦሮሚያ ክልል ቡራዩ ከተማ ውስጥ እስር ላይ የሚገኙ የኦሮሞ ነጻነት ግንባር አመራር አባላት የት እንደሚገኙ እንደማያውቁ ጠበቃቸው ለአሜሪካ ድምፅ ገልጠዋል። እስረኞቹ ከትናንት በስቲያ ማክሰኞ ከእስር ቤት በኦሮሚያ ፖሊስ ኮሚሽን መወሰዳቸውን ጠበቃቸው ገልጠው ያሉበትን ሁኔታ ግን ያ ወይም ቦታ ከቡራዩ ፖሊስ መምሪያ፣ ከኦሮሚያ ፖሊስ ኮሚሽን እንዲሁም ከኦሮሚያ ፌዴራል ጠቅላይ አቃቤ ሕግ ለማወቅ የተደረገው ጥረት አልተሳካም። የኦሮሞ ነጻነት ግንባር በበኩሉ ሁኔታውን እንዳሳሰበው አስታውቋል። ለዝርዝሩ ፀሐይ ዳምጠው።
ላለፉት 3 አመታትና ከዚያም በላይ በቡራዩ ከተማ ፖሊስ መምሪያ እስር ላይ የቆዩት የኦሮሞ ነጻነት ግንባር አመራር አባላት ከትናንት በስቲያ ማዚያ 10 ከፖሊስ መምሪያው መወሰዳቸውንና አሁን ያሉበትን እንደማያውቁት ከጠበቆቻቸው አንዱ አቶ ቶሊባይሳ ገልጸዋል።
ይሁን ለ እጅ ጠይቄያቸው ነበር። ከሰባቱ ያላገኘሁት አቶ ከነሳ ያናም ባለው ሰው በጣም ታመዋል። ስለዚህ ወደ ውጭ ወጥተው ሊያናግሩኝም አልቻሉም። ስለዚህ ከሳቸው በስተቀር ሌሎች 6ቶቹን አገኘቻቸዋለሁ። እዛው ቡራዩ ፖሊስ መምሪያ ነው ታስሮ ያለን። ነገር ግን ትናንት 11 ሰዓት ጀምሮ ቡራዩ ፖሊስ መምሪያ በኦሮሚያ ፖሊስ ኮሚሽን እንደተወሰዱ ማለትም 7ቱም ከዛ እንደወጡ፣ ነገር ግን ወዴት እንደሄዱ የት ቦታ እንደተወሰዱ የታወቀ ነገር የለም። እስካሁን ድረስ ቤተሰቦቻቸው በጣም ከፍተኛ ስጋት ላይ ወድቆ ነው የሚገኙት።
የደንበኞቻቸው ቤተሰቦችም ያሉበት እንዳልተነገራቸው አቶ ቱሊ አክለው አመልክተዋል። የመሪዎቹ የትና በምን ሁኔታ ላይ እንዳሉ አለመታወቁ ፓርቲውን እንዳሳሰበው የኦነግ ህዝብ ግንኙነት ኃላፊ ለሚገመቹ ተናግረዋል።
ማዚያ 10 ከሰዓት በኋላ ምግብ የሚያቀርቡላቸው ሰዎች ምግብ አቅርቦ እና አይቶ እንደተመለሱም እየሰማ ነው። ሌሊቱ ማዚያ 10 2015 የት እንደተወሰዱ እስካሁን አላወቅንም። ስለነዚህ አመራርና ከፍተኛ የፖለቲካ ኦፊሰሮች የሚያሳስበን የጤናቸው ሁኔታና የሰብአዊ መብት አያያዛቸው ሁኔታዎች ለእኛ በጣም አሳሳቢ ሁኔታ ውስጥ ነው ያለ ነው። እንዲሁም እነዚህን አመራሮቻችን በህይወት የማግኘት እናገኛለን አናገኘውም ምለው በጣም አሳሳቢና ያስጨነቀን ያለን ሁኔታ ነው።
ከቡራዩ ከተማ አስተዳደር፣ ከኦሮሚያ ፖሊስ ኮሚሽን፣ ከኦሮሚያና ከፌዴራል ጠቅላይ አቃቤ ሕግ መስሪያ ቤቶች ምላሽ ለማግኘት እንዲሁም የኢትዮጵያ ሰብአዊ መብቶች ኮሚሽን የሚለውን ለማወቅ በስልክ ለማግኘት ያደረግኩት ጥረት አልተሳካም። የአመራር አባላቱ ከሶስት ዓመት በላይ ከህግ አግባብ ውጪ ታስሯል ስል ኦነግ በመግለጫው ቢያሳውቅም የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ ግን የታሰረ የኦሮሞ ነጻነት ግንባር መሪ የለም ስሉ ቀደም ስሉ በሰጡን ቃል ተናግረው ነበር።
እኛ ያሰርነው የኦሮሞ ነጻነት ግንባር አባላት የሉም። እኛ ያሰርነው የሸኔ አባላትን ነው። ሸኔ ደግሞ አሸባሪ ነው። በአሸባሪው ላይ በህገ መንግስቱ መሰረት እርምጃ ተወስዶበት በፌዴራል ውክልና ለክልል ተሰጥቶ ምርመራ እየተካሄደበት ነው። እናም የታሰረ የሆነ አካባቢ የለም።
ታሳሪዎቹ እንዲለቀቁ ፍርድ ቤት ትዕዛዝ አውጥቶ እንደነበር የተጠየቁት ኮሚሽነር አራርሳ እንዲህ ብለዋል።
እንግዲህ
የፍርድ ቤት ውሳኔ ምን እንደሆነ አጣርቼ ብነግርሽ ጥሩ ነው። ነገር ግን የምርመራ መዝገብ የሌለው ሰው በፖሊስ ቁጥጥር ስር የለም እኔ እስከማውቀው ድረስ።
ይሁን እንጂ የፍርድ ቤቱን ትዕዛዝ ለሚመለከታቸው ሁሉ ማድረሳቸውን የእስረኞቹ ጠበቃ ቱሊ ባይሳ ገልጸዋል።
በፍርድ ቤት ተከሰው በነጻ የተሰናበቱ 3 ናቸው። እነሱም ጃለብዲ ረጋሳ፣ ለሚ ቤኛና ዳዊት አብዴታ ናቸው። ጃለብዲ ለብቻቸው በአንድ መዝገብ ላይ ነው ተከሰሱት በኦሮሚያ ጠቅላይ ፍርድ ቤት ላይ። እሳቸውም 2 የጸረ ሽብር አዋጅን በመጥቀስ 2 ክስ ቀርቦባቸዋል። አንደኛው የቴሌኮም ፍሮድ ወይም የቴሌኮም መሳሪያን ያለአግባብ በመጠቀም የምክስ ቀረበባቸው። ይሁን እንጂ ከ3ቱ ክሶች ሰኔ 17/2013 ዓ.ም በነጻ ተሰናብተዋል። ጃለብዲ ረጋሳ የፍርድ ቤቱን ውሳኔ እና የይፈቱ ትዕዛዝ ለተለያዩ የመንግስት መስሪያ ቤትና ለኦሮሚያ ፖሊስ ኮሚሽን ይህንን የፍርድ ቤት ውሳኔ አደርሰን እነሱም ውሳኔው የፍርድ ቤት ውሳኔ ስለመሆኑ አውቆ ተቀብሎ ፈርሞ ማተም አድርጎበት ቀሪው በእጃችን ላይ ይገኛል። የለሚ ቤኛና የዳዊት አብደታን በተመሳሳይ መልኩ የኦሮሚያ ጠቅላይ ፍርድ ቤት በነጻ አስለቀቃቸው። እነዚህን ውሳኔዎች የኦሮሚያ ፖሊስ ኮሚሽንና የዳለቲ ማረሚያ ቤት በአካል አደርሰን ፈርመው ተቀብሎ ማስረጃው
የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል አውጥቶ በነበረ መግለጫ ከህግ አግባብ ውጪ የታሰሩ የኦሮሞ ነጻነት ግንባር አመራር አባላት በአፋጣኝ እንዲፈቱ አሊያም ያሰራቸው አካል ህጋዊ ሂደት ተከትሎ መዝገብ ከፍቶ እንዲጠይቃቸው አሳስበዋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሐሙስ ምሽት ዝግጅታችን ነው። አሁን ወደ ቅንብሮች ክፍለ ጊዜ ነው የምንሻገረው። የዓለምን ልዩ ትኩረት ስቦ ወደሚገኘው የሱዳን ጉዳይ እንመለስና አሁን ደግሞ የባለሙያ ትንታኔ ነው የምንቃኘው። የሱዳን ግጭት መነሾችና በተከታዩ ሊመጡ የሚችሉ ወይም ሊሆኑ የሚችሉ ጉዳዮች የባለሙያ እይታ ይለናል። የሱዳን ተፈላሚ ወታደራዊ ኃይሎች በብቸኝነት የመንግስቱን ስልጣን ለመቆጣጠር ውጊያ ከጀመሩ ቀናት ተቆጥረዋል። ለመሆኑ የውጊያው መነሻ ምን ይሆን? ይህና ተያያዥ ጥያቄዎች አንስቶ ነባራዊውን ሁኔታ እንዲተነትኑና መጻኢ ክትያዎችን ደግሞ እንዲያመላክቱ መለስካቸው አመሃ ከአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ ዶክተር ፈቃደ ተፈራ ጋር ተከታዩን ቆይታ አድርገዋል።
ዶክተር ፈቃደ፣ የዚህ ውጊያ ምክንያት ባጭሩ በተዋጊ ኃይሎች መካከል የሚደረግ የስልጣን ግብግብ ነው ይላሉ። ይሁንና ይህንን በቅጡ ለመረዳት 3 ዓመት ያህል ወደ ኋላ ተጉዘው ጉዳዩን መመርመር እንደሚገባም ያብራራሉ። የቀድሞውን ወታደራዊ መሪ ኤልበሽርን እንደ አውሮፓውያን ዘመን አቆጣጠር በሚያዝያ ወር መጨረሻ በ2020 ከስልጣን ያወረደው ህዝባዊ ተቃውሞ ሙሉ በሙሉ በህዝብ የተመረጠ መንግስት ሊመሰረት ባለመቻሉ የተፈጠረው የሽግግር መንግስት ከሲቪልና ከወታደሩ ኃይል ተወጣጥቶ ከመቋቋሙ ጋር የሚጀምር ነው ይላሉ። ይሁንና የወታደሩ ወገን ከስምምነቱ ውጪ የሲቪሉን ወገን የሚወክለውን የጠቅላይ ሚኒስትሩን የአብደላ ሐምዶክን መንግስት አስወግዶ ወታደራዊ ቡድኑ ስልጣን ጠቅሎ እንደያዘ ዶክተር ፈቃድ ያስታውሱና ከዚያ የቀጠለውን ሂደት ያብራራሉ።
በስራ ላይ ያለው አገሪቱን እየመራ ያለው ቡድን የተሳተፈበት፣ አንዳንድ የፖለቲካ ፓርቲዎችም የተሳተፉበት፣ በአብዛኛው የለውጥ ፈላጊ ኃይሎች እንደ ሲቪል ሶሳይቲ ሊቆጠሩ የሚችሉ የለውጥ ፈላጊ ኃይሎች የተሳተፉበት የምክክር ሂደት ነበረ። ከዛ ምክክር አንድ የስምምነት ማዕቀፍ ፍሬምወርክ አግሪመንት የሚባል ተፈረመ። እሱ ውስጥ የተካተቱ ነገሮች ናቸው አሁን ለዛሬው ምክንያት ይሆን። እነዛ ሁነኛ የስምምነቱ አንኳር ነጥቦች አንዳንዶቹን ለመዘርዘር ያህል ከወቅታዊ ጉዳይ ጋር የሚያያዙትን አንዱ ምንድን ነው? የሲቪል አስተዳደርን መልሶ ማቋቋም የሚል ነው። የሚቋቋመው የሲቪል አስተዳደር ደግሞ ሲቪል ርዕሰ ብሔርና ሲቪል ርዕሰ መንግስት የሚኖረው ይሆናል ይላል። የዚህ ትርጓሜ ምንድን ነው? ወታደሩ ከፖለቲካ ስልጣን ዞር ይላል። ሁለተኛ የሀገሪቱ የጦር ኃይሎች አሁን ይሄ ራፒድ ሰፖርት ፎርስ የሚባለውና መደበኛው ጦር ሰራዊት ይዋሃዳሉ ይላል። ሶስተኛ ሁነኛ ጉዳይ ደግሞ ወታደራዊ ተቋማትና መሪዎቻቸው ጥቅም ከሚያስገኙ ተርፍ ከሚያስገኙ የኢኮኖሚ እንቅስቃሴዎች ይታቀባሉ ይላል። ይሄስ የታህሳሱ ስምምነት ተግባር ላይ ሊውል የታሰበው አሁን በያዝነው ኤፕሪል ወር መግቢያ ላይ ነው። ስለዚህ ልክ ያኔ ጠቅላይ ሚኒስትር አብደላ ሐምዶክን እና በእሳቸው ዙሪያ ያሉ ኃይሎች የሲቪል መንግስት የሚረከቡበት ወቅት ሲደርስ ቀድመው ለማሰናከል የወሰዱትን አይነት እርምጃ አሁንም ወደ ሲቪል መንግስት የሚካሄደውን ሽግግር ለመግታት ለማደናቀፍ የተጀመረ አይነት ግጭት ይመስላል። ምክንያቱም ወቅቱ ራሱ አሁን ባለፈው ሐሙስ ነው እንግዲህ ቅዳሜ ዕለት ኦፕንሊ በአደባባይ ላይ ውጊያ ጀምረዋል። ስለዚህ ይሄ ወቅት ማለት ግጭት የተከሰተበት ወቅት ማለት በታሳሱ ስምምነት መሰረት ስልጣናቸው ወደ ሲቪል የሚያስረክቡበት ወቅት ነበር። እሱን እንግዲህ ማሰናከል አይነት ነገር ይመስላል።
ግን ይህንን ለማሰናከል ሁለቱ ወደ ግጭት የመራቸው የወዲያው የክስበቱ ምክንያት ይታወቃል?
እንግዲህ አንዱ ሌላውን የሚከስበትን ነው የምንሰማው። ፋክት ኦን ዘ ግራውንድ ለማጣራት መንገዱ የለም። ነገር ግን ጀነራል አልቡርሃን ቡድን የሚለው ጀነራል ዳጋሎ የሚመሩት ኃይል ከመደበኛ ይዞታው ውጪ ይዞታዎችን የማስፋፋት በተለይም ደግሞ ከካርቱም በስተሰሜን ባሉ ግዛቶች እንደ ሜሮ አይነት ግዛቱን የማስፋፋት ይሄ ደግሞ ከመደበኛ የጦር ሰራዊት እውቅናም እይታም ውጪ በመሆነ መንገድ ማድረጉ ህገወጥ ነው የሚል ክስ ነው።
እስቲ ከሩቅም ከቅርብም በዚህ ግጭት እጃቸውን ሊከቱ የሚችሉ ወይም ከተዋል የሚባሉ ኃይሎች አሉ? የገፋቸው ሌላ ምክንያት ቢኖር
የአፍሪካ ቀንድ ግጭት በአንድ ሀገር ውስጥ ታጥሮ ይቀራል ማለት ያስቸግራል። ጉዳቱም ድንበር ይሻገራል። በዛው ልክ ተሳታፊዎቹም ከድንበር ውጭም ሊኖሩ ይችላሉ ተብሎ ይታሰባል። እስከዛሬውን የአፍሪካ ቀንድ የፖለቲካ ታሪክ የግጭት ታሪክ ስናይ በአሁነኛው ዙር ግጭት ግን ለምሳሌ ገሌ ጁና አስገብቷል ለማለት አይ ቲንክ አሁን በበቂ ደረጃ ለመናገር ይንጋል ይመስለኛል። ነገር ግን ሁለቱ ተዋጊ ኃይሎች አንዱ ሌላውን ሲከስ የሚያሰሟቸው ስሞታዎች አሉ። ለምሳሌ ጀነራል ዳጋሎ የዚህ ራፒድ ሰፖርት ፎርሱ ግጽን ይከሳሉ በይፋ በአጠባባይ ይህን ሰምተናል። ከዚህ ያለፈ ግን እጁን ያስገባ ኃይል ስለመኖሩ የጠራ መረጃ በሌለበት ሁናቴ ለመናገር አስቸጋሪ ነው የሚሆነው።
እንግዲህ አሁን እንደምንሰማው በተለያዩ ዜና ማሰራጫዎች ከተባበሩት መንግስታት ድርጅት እስከ ኢጋድ ወይንም የምስራቅ አፍሪካ በይነ መንግስታት የልማት ድርጅት ማለት ነው ሁለቱም ወገኖች ግጭቱን እንዲያቆሙ ጠይቀዋል። ግን ጥሪውን የሰማ ወገን ያለ አይመስልም። ለምንድን ነው?
ማህበራት የመንግስታት ማህበራት ኢጋድ ሁለት ጥሪ አድርጓል። የአሸማጋዮች ቡድን አይነት ነገርም ሳይሟል። ኬንያውን ፕሬዚዳንት፣ ጅቡቲን እንደዚህ የመሳሰሉ ማለት ነው በይፋ የተገለጸ የአሸማጋዮች ቡድን ሳይሟል። የደቡብ ሱዳኑን ፕሬዚዳንት ጨምሮ የአፍሪካ ህብረትም እንዲሁ ሁለት ተዋጊዎቹ ግጭት እንዲያቆሙ እና ወደ ውይይት እንዲመለሱ ጥሪ አቅርቧል። በጣም ኢምፖርታንት የሆነ ጠቃሚ የሆነ የአፍሪካ ህብረት መግለጫ ውስጥ የተካተተ ነገር ግን እዚህ ግጭት ከሱዳን ውጭ የሆኑ አካላት ጣልቃ እንዳይገቡ አሳስቧል። ምናልባት ቅድም የጠየቀው ጋር ጥያቄ ጋር ተያይዞ ለእኛ መረጃ አይደለም ግን ደግሞ በተግባር ወይም ሊሆን ይችላል በበቂ መረጃ ሊሆን ይችላል ተብሎ የታሰበ ነገር ቢኖር ይመስላል የአፍሪካ ህብረት መግለጫ በዛ መንገድ የወጣው። ስለዚህ አንደኛ እንግዲህ ሁለት ሶስት ቀን ነው ጦርነቱ። ሶስት ቀን አጭር ነው ለማለትም ብቻ አይደለም ግን የኢንተርቬንሽን ፓኬጅ በአግባቡ ይዘው መጥተው ለማሸማገል እና ግጭቱ እንዲቆም ወደ ሰላም ንግግር እንዲገቡ ተዋጊ ኃይሎች ሶስት ቀን ብዙ ጊዜ ነው ለማለት አይቻልም። ግን እንደምናየው አሳሳቢነቱ በዚህ በአፍሪካ ቀንድ በአፍሪካ ህብረት ከዚያም አልፎ ለምሳሌ አሁን የዩኤን ጉዳይ እንዳሳሰበው ገልጿል። የተባበሩት መንግስታት ድርጅት የጂ7 ጉባኤ ጃፓን ላይ እየተካሄደ ያለው እንዲሁ የውጭ ጉዳይ ሚኒስትሮች ጉባኤ እነሱ በዚሁ አሳሳቢነቱና ወደ ሰላማዊ ንግግር መመለስ አስፈላጊነቱን ገልጿል። ሌሎችም እንዲሁ። ግን ይህ እንግዲህ ከየፍላጎቶቻቸውም ጋር ሊሄድ ይችላል። በዚህ ሪጅን በዚህ ቀጠና ካላቸው ፍላጎት ጋር የሚሄድ ነገር ነው የሚሆነው።
ይሄ የበለጠ ሊያሳስበው የሚገባው የአፍሪካ ህብረት ይመስለኛል። እንደ አዲስ ቦይ መቅደድም ካለበት በዚህ ረገድ ምን ማድረግ ይችላል?
የአፍሪካ ህብረት ያወጣው መግለጫ ጥሩ ነው። መግለጫውን ወደ ተግባር የመቀየሩ ነገር ነው እንግዲህ በቀጣዮቹ ቀናት ልናየው የምንችለው። በተመሳሳይ ሁኔታ ከአፍሪካ ህብረትም እጅግ የሚቀርበው ለጉዳዩ ኢጋድ ነው። እሱም የጀመ የጀመረው ኢኒሼቲቭ ጥሩ ነው። የኢኒሼቲቭ ወደ ተግባር መቀየር ነው አሁን በቀጣዮቹ ቀናት ልናይ የምንችለው ማለት ነው። እሱን አይቶ ሊበዛ ላይ መናገር ይቻል ይሆናል። ግን የመንግስታት ማህበሮች ድርጅቶች እንዲሆኑ ወይም ደግሞ መንግስታት የውጭ መንግስታት ጥረት ሄዶ ሄዶ በውስጥ ኃይሎች በውስጥ ሰላም ፈላጊ ኃይሎች የሚታገዝ ካልሆነ በቀር ዘላቂነት ያለው መፍትሄ ያመጣል ብዬ በግሌ አላስብም። እስካሁን አሁን ከሱዳን ጋር በተያያዘ የምናየው የሁለቱ ኃይሎች ግብግብ አሁን የቆየ አይደለም፣ ይኸው አመታትን እያስቆጠረ ነው። መጀመሪያ በጋራ አልበሽርን ጣሉ። እንደገናም በጋራ ጠቅላይ ሚኒስትር አብደላ ሀምቶክን አስወገዱ። አሁን የጋራ ሌላ ለጊዜው ቢሮ ውስጥ ያለ የጋራ የሚሉት ጠላት ስለሌላቸው እርስ በርስ ጀምረዋል።
በዚያም ሆነ በዚህ ተፋላሚ ወገኖች ሊወድቁ ይችላሉ። ግን አብዛኛው ጉዳት የሚደርሰው እንደ ሀገርም በህዝብ ላይ ነው፣ እያንዳንዱ ዜጋ ላይ ነው። የሱዳን ህዝብ በዚህ ረገድ ይህን ችግር ለማስቆም አቅም ያለው ይመስሎታል? እንዴት ይችላል?
የቅርብ አመታትን የሱዳናውያን ሰላማዊ የተቃውሞ እንቅስቃሴዎች ስናይ ይህን ለማድረግ አቅሙም ይህን ለማድረግ ብቃቱም ይህን ለማድረግ ሀሳቡም አላቸው ብዬ አምናለሁ። የአደባባይ ተቃውሞቻቸውን ፕሬዚዳንት አልበሽር መንግስት እንዲወድቅ የነበረው የአደባባይ ሰላማዊ ተቃውሞ ጠቅላይ ሚኒስትር አብደላ ሀምዶክ መንግስት አንፌር የሆነ ከወታደሩ ጫና ሲበዛበት ያንንም በተመለከተ በአደባባይ ወጥተው ያሰሙት ተቃውሞ ወታደራዊ መንግስት ላይ ይህን ለማድረግ ፍላጎቱም አቅሙም ሀሳቡም ጭምር አላቸው ብዬ አምናለሁ። የትም ሀገር ቢሆን ሱዳን ብቻ ሳይሆን የትም ሀገር ቢሆን ዜጎች ማህበር ይሁን የሙያ ማህበር ይሁን የመሳሰለው አይነት አደረጃጀት ሲኖራቸው ሲቪል በሆነ መንገድ የፖለቲካ ሀሳቦቻቸውን የሚገልጹባቸው መድረኮች ሲኖሯቸው እንዲህ አይነት ወደ ግጭት ገብተው ለሀገሪቱም ለህዝቡም ጉዳት የሚያስከትሉ ሀይሎችን ከገቡበት እንዲወጡ የሚያስገድድ አይነት ድምፅ የማስተማር ዘመቻ ሊያደርጉ ይችላሉ። ፖርቢ አሁን ዛሬ ካርቱም እንግዲህ የግጭት ጎዳና ስለሆነ አድመች ካላለ በቃ የግድ ይሄ ተቃውሞ ብቻ መታጠር አለበት እያለ ምንም ሀገራዊ ጉዳይ ስለሆነ፣ ስለዚህ የሱዳን ሲቪል ሶሳይቲ ከቅርብ ዓመታት ወዲህ ያየነውን አይነት እንቅስቃሴ ለማድረግ የሚችልበት መንገድ ይኖረዋል የሚል ተስፋ አለኝ። ምናልባትም የችግሩ መፍትሄ በዘላቂነት እንዲህ አይነት ሲቪል ዜጎች ሰላማዊ በመሆን መንገድ የሚያመጡት ሀሳብና እንቅስቃሴ ይመስለኛል ዘላቂ ሰላም ሊያመጣ የሚችለው።
በጣም አመሰግናለሁ ዶክተር ፈቃደ ስለ ትብብሮ ስለ ጊዜው።
እኔም አመሰግናለሁ።
መለስካቸውን አመስግኜ ከሱዳን ጉዳይ ሰንበት ወዳለ ብዙም ወደሚያወዛግበው ሌላ ጦርነት ጉዳይ እንሂድ። በዩክሬን የጦር አውድማ ከተሞች ቅኝት ከዚህ በፊት በሩሲያ ኃይሎች ተይዘው የነበሩ የዩክሬን ከተሞች የአሜሪካ ድምፅ ቅኝት ሲያደርግ ቆይተዋል። በአንድ ወቅት በርካታ እንቅስቃሴዎች ይታይባቸው በነበሩና ሊማን በተሰኘችው ስልታዊ ከተማ የሚኖሩ ሰዎች አሁን በምድር ቤቶችና በተዘጉ ፋብሪካዎች ውስጥ ለመተኛት መገደዳቸውን ገልጻ የአሜሪካ ድምፅ ሀይዘር መርዶክ ከተማዋን ጎብኝታ ያጠናቀረችውን እንግዲህ ወልዴ እንደሚከተለው ያቀርበዋል።
ከጦርነቱ በፊት ሩሲያ ከተማዋን ከመያዟና ዩክሬን መልሳ ከመቆጣጠሯ በፊት የሊማን ከተማ የዶንባስ መግቢያ በር ሲሉ ይጠሯት ነበር። እንደ ከሰልና ጨው ለመሰሉ ከአካባቢው ወደ ውጪ ገበያ ለሚቀርቡ ሸቀጦች ቁልፍ መተላለፊያ ነበረች። ከተማዋ አሁን በየሳምንቱ ቦምብ ይወርድባታል። ጥቃቱ ማቆሚያ ስለሌለው ነዋሪዎቹ የፈረሱ ነገሮችን ለመጠገን ብዙም አይጨነቁም። የ85 ዓመቷ የሊማን ከተማ ነዋሪ ሊዳ ይኖሩበት የነበረውንና በቦምብ የፈረሰውን አፓርትመንታቸውን ለቪኦኤ ያሳይተዋል።
This is my apartment. There's nothing left. Fire destroyed everything.
ይህ መኖሪያ አፓርትመንቴ ነው። ምንም የተረፈ ነገር የለም። እሳቱ ሁሉንም ነገር አውድሟል። በአይኔ ባላየው ኖሮ ለማመን ይቸግረኝ ነበር።
አንዳንድ ነዋሪዎች የሊማንን ከተማ እንደገና ወደ ወትሮው ለመመለስ ዘግይቷል ባይ ናቸው። የመኖሪያ መንደሮች ወደ አቧራ ተቀይረዋል። ፋብሪካዎች ተዘግተዋል። 35% የሚሆኑት የከተማ ነዋሪዎች ይሰሩበት የነበረው የባቡር ጣቢያ አሁን አገልግሎት አይሰጥም። የ65 ዓመቷ አና በውጊያው ሞቅተነ ከተማዋ በተያዘችበት ወቅት የትምሳኤሉ ቆይተዋል።
Before the war, everyone was working for the railroad.
ከጦርነቱ በፊት ሁሉም ለምድር ባቡር ይሰራ ነበር። አሁን በመጠለያ ተቀምጦ ምግብ መጠበቅ ከባድ ነገር ነው። በጣም ከባድ ነው። ከዚህ ባለመውጣቴ ተጸጽቻለሁ።
ከሊማን 15 ኪሎ ሜትር ርቀት ላይ የምትገኘው ቶርስክ ከተማ ከጦራው ድማው ጥቂት ኪሎ ሜትር ርቀት ላይ ትገኛለች። በከተማዋ የሚያልፉ የዩክሬን ወታደሮች ከተማዋ አሁንም በሩሲያ ኃይሎች እይታ ውስጥ መሆኗንና በተደጋጋሚም እንደምትደበደብ ይናገራሉ። የሩሲያ ኃይሎች ቶርስክ ከተማን ለቀው ሲወጡ ተሽከርካሪዎችን፣ የመልዮ ልብሶችንና ሌሎች መገልገያ ዕቃዎችን ጥለው ሄደዋል። መልሶ የሚያነሳቸው የለም። ከአንድ ዓመት ተኩል በፊት የሊማን ከተማ 20,000 ሰዎች ይኖሩባት ነበር። አሁን በከተማዋ የቀሩት ሰዎች መኖሪያቸውን መጠለያ ውስጥ አድርገው ከከተማ ውጪ በሚመጣ እርዳታ አማካኝነት እንደ ነገሩ ይኖራሉ። የሊማን ነዋሪዋ ሊዳ የሚሉት አለ።
They bombed the roof of the building in my apartment burned.
ጣራውን በቦምብ ሲመቱት አፓርትመንቱ ተቃጠለ። የሌሊት ልብሴና ነጠላ ጫማዬን እንዳደረኩ መሸሽ ነበርብኝ። ሁሉ ነገር እናጥቻለሁ። ካለፈው አመት ጀምሮ ምድር ቤት ውስጥ እየኖርኩ ነው።
እንግዲህ ወልዴን ለዘገባው አመሰግናለሁ። ክብራትና ክብራን ለዛሬ ያልነውንም እዚህ ላይ አበቃን። ነገ 3 ሰዓት ላይ እንገናኛለን። ሰላም ተናደሩ።